የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። ከዝግጅታችን ማብቂያ አብራችሁን ቆዩ። የኢትዮጵያ መንግስት የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ በቂ ትኩረት አልሰጠም ያሉ በአማራ ክልል የተለያዩ ከተማዎች የሚገኙ ነዋሪዎች ለተቃውሞ አደባባይ ወጥተዋል። መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰዱም ያሉበትን ሁኔታ በተመለከተም ግልጽ መረጃ እየሰጠ አይደለም በማለት ሰልፈኞቹ ገልጸዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስታዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል። ዘጋቢያችን አስቴር ምስጋናው በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች። እስቲ ከዘገባው ውስጥ የጠየቀቻቸውን ሰዎች አስተያየት ጥቂቶቹን እንስማ።
በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምጽ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ።
መንግስት እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ ምን ይሰራል? በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው? ደምቢዶሎ ላይ ታግተው ይሁዱ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንፃር በጣም ዘግናኝ ነገር ይከብዳል። ከመደፈር ማልፎ ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጥ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው። ምክንያቱም በአንድ ጊዜ ዘልዬ ሰልፍ ወጥቼ አብይን አጨንጭለን አስገብተናል። ትልቅ ስራ አልሰራም።
ይህናይ ሙጨ ተሰና ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ 3 ሰዓት 4 ሰዓት ሲያመሽብኝ ልጅ ይጨንቀኛል። እንኳን ይሄን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፍም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅልፍ በዚህ አይመጣብኝም። በእኔ ለምን ልጆቼ ናቸው ማለት ነው፣ እንደ ልጅ ነው ማያቸው ብዬ ነው።
በደምቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የጾታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ።
ስሜ ማስተላልፍ ይባላል። አሁን የመጣሁበት ምክንያት እህትና ወንድሞቻችን በዛው ወጡ ስለቀሩ መንግስት ለምን ወጡ እንደቀሩ አስረክመ ነው እንዲመልስልን ለመጠየቅ ነው የመጣሁት። ድምጼን ለማስተማት የመጣሁት እኛውን ተምረን ዩኒቨርሲቲ መግባት እንፈልጋለን፣ ግን አሁን ባለበት ደረጃ ለመግባት አያስችለንም። ምክንያቱም እንፈራለን። እኛ መንግስት እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን፣ እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖር ማረን ይሄን ነገር በቶሎ መፍትሄ ቢሰጠው እጠይቃለሁ። እኔ ሁለቱንም ነው የመጣው። አንደኛ መንግስትንም እየጠየቅኩ ነው፣ ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብነው እንዲመጡልን በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው።
ከባህር ዳሩ ሰልፍ በተጨማሪ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ፣ ዳንግላ፣ አዲስ ቅዳም፣ ቆምቦ፣ ሸዋሮቢት፣ ዱርቤቴና የተለያዩ ትልልቅና አነስተኛ ከተሞች ቁጥራቸው የበዙ አደባባይ ላይ ወጥተው ተቃውሞ ማሰማታቸው ታውቋል። የወሎ ዘጋቢያችን መስፍን አራጌ ሰፋ ያለ ዘገባ አጠናቅሯል። ከመስፍን ዘገባ የተወሰነውን ቀንጭ
ልጆቻችን ስለሆነ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ፣ ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያለበት አንድም ቀን የለም።
ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ፣ ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርት ጠየቅ ነው የወጣ ነው። በኋላ
የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል።
የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ
በተያያዘም እዚህ ዋሽንግተን ዲሲ ውስጥ ኢትዮጵያውያን ይህንኑ ድርጊት በመቃወምና በማውገዝ ሰልፍ አካሂደዋል። ሀብታሙ ስዩም በቦታው ተገኝቶ ነበር። ከሰልፉ ላይ የተገኙትን የተወሰኑትን አነጋግሯል።
መንግስት ስለታገቱት ተማሪዎች ዝምታውን ይስበር። የታገቱ ወንድሞች እህቶች መንግስት ባስቸኳይ ያስፈታ።
አመሰግናለሁ። እኔ ጣሶ መላኪው ተባላለሁ። እዚሁ ዲሲ አካባቢ የዲሲ ጋራ ግብረ ኃይል አስተባባሪ ነኝ። እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊት ለፊት የተጠራው በአገር ቤት በደምቢዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለነሱ ድምጽ ለመሆን ጥያቄያችንን ያለንን መልእክት ለማስተላለፍ አጋርነታችንን ለማሳየት ብስጭታችንን ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ
ይሄንን ሰልፍ እንዲሰማ የምትፈልጉት አካል ምኖር ይመስለኛልና ያ አካል ምን እንዲያደርግ ነው የምትፈልጉት? ምን ምላሽ እንድታገኙስ ነው የምትፈልጉት?
እንግዲህ እዚህ ጥያቄያችንን እናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት ትክክለኛ መልእክቶችን ለቤተሰቦቻቸው ለማህበረሰቡ መግለጽ ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበትን ሁኔታ እንዲያመቻችና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው።
We condemn the kidnapping.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። በደምቢዶሎ ዩኒቨርሲቲ በህዳር ወር ገደማ በዩኒቨርሲቲዎች ግጭት ከተስተዋለባቸው ዩኒቨርሲቲዎች አንዱ ነበር ሲል የደምቢዶሎ ተማሪዎችን እገታ በተመለከተ እስካሁን የተደረሰባቸው እውነቶች በሚል የጠቅላይ ሚኒስትሩ ጽህፈት ቤት ዝርዝር ያለ መግለጫ አውጥቷል። በተጨማሪም በሚኒስቴር መስሪያ ቤቱ መግለጫ ተሰጥቷል። በዚህ ዝርዝር ያሉ እውነቶች በሚል የተገለጸው ማብራሪያ ላይ በፌደራል መንግስቱና የክልሉ የጸጥታ አካላት ዩኒቨርሲቲውን የመጠበቅና የማረጋጋት ስራ እንዲሰሩ ፌደራል ፖሊስም ሙሉ በሙሉ እንዲቆጣጠረው ተደርጓል ይላል። በዩኒቨርሲቲዎች ውስጥ በተፈጠረው ግጭት ምክንያት የደምቢዶሎ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወደ ቤተሰቦቻቸው መሄድ ሲጀምሩ የአካባቢው ህብረተሰብና የጸጥታ መዋቅሩ ተማሪዎቹ እንዳይሄዱ በማግባባትም ወደ ግቢው ሲመልሱ ነበር ሲል በወቅቱ ተፈጥሮ የነበረውን ሁኔታ ያስታውሳል። በዚህ ሁኔታ ውስጥ የተወሰኑ ተማሪዎች ወደ ጋምቤላ አቅንተው በመጓዝ ላይ ያሉ የአካባቢውን አንድ አመራር የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ወጣቶችና ልዩ ልዩ ነዋሪዎች እንዲሁም የዩኒቨርሲቲው ተማሪዎች በአንፈሎ ወረዳ ሱዲ በተባለ ቦታ ህዳር 25 ቀን 2012 ዓ.ም ታግተው የነበሩ መሆኑን ተረጋግጧል ይላል። የተማሪዎች መታገት ከተሰማበት ጊዜ ጀምሮ የመከላከያ ሰራዊትና ሌሎች የጸጥታ አካላት ባደረጉት አሰሳ 21 ተማሪዎችና ተጨማሪ የአካባቢው ነዋሪዎችም ተለቀው ነበር ይላል። የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው መግለጫ ላይ ይህንኑ ሐሳብ የሚያጠናክር ንግግር አድርገው ነበር።
21ን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ፣ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከመናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችንን አረጋግጠናል። ይታወሳል።
በዚህ እስካሁን የተደረሰባቸው እውነቶች በሚለው ማብራሪያ ላይ ተማሪዎቹን የአካባቢው አመራሮች ደምቢዶሎ ዩኒቨርሲቲ ግቢ እንዲመለሱ አድርገዋል ይላል። ይህም ጥር 2 ቀን 2012 ዓመተ ምህረት ከሰጠነው መረጃ ጋር ተመሳሳይ መሆኑን ከትላንት በስቲያ የፌደራልና የክልሉ ከፍተኛ አመራሮች በቦታው ተገኝተው ባደረገው ውይይትና ግምገማ ያረጋገጥ ነው ብለዋል። ሰራዊቱ ወደ ግቢው ከመመለሳቸው በኋላ ከነርሱ በተጨማሪ ወደ 800 ተማሪዎች በተለያዩ አማራጭ ግቢውን ለቀው ወጥተዋል ይላሉ። አቶ ንጉሱ በዚህ ላይ በዛሬው መግለጫ ያሉት አለ።
አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ ያሉ ከአባቷም ጭምር ጉዳት ደርሶባቸው 6 ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ 6 ሰዎች አንዷ የ ሁለተኛ ደረጃ ትምህርት ቤት ያካባቢው ወጣት መሆኗን የልጅቷ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመሩ ነው ያለው ጉዳይ። 6 ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው።
በተደረገው ማጣራትም እስካሁን ወደ ግቢው ተመልሰው ትምህርት እንዳልጀመሩ በተጨማሪም ደግሞ ቀሪ ተማሪዎች ታግተዋል የሚል መረጃ ከተገኘ በኋላ የጸጥታው መዋቅር ያካባቢው አመራርና ህብረተሰቡን በማሳተፍ የማጣራት ስራ ሲሰሩ መቆየታቸውም ተገልጿል። በሌላ በኩልም አንድ ከአባቷ ጋር ስትጓዝ የነበረች ያካባቢው የሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች የተያዙ መሆኑ ዘግይቶ ጥቆማው እንደደረሳቸው ጮና እየተጣራ እንደሆነም ተናግረዋል። አቶ ንጉሱ በዚህ ላይ የሚያሉት አለ።
በሚዲያ 17 ናቸው ተብለው የተገለጹትና ጥያቄ የሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን እነዚህ 5ቱ በርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው።
እስካሁን ድረስ በልዩ ልዩ መልክ እንደጠፉ የተገለጸው ተማሪዎች ቁጥር 19 እንደሆነ ልጆቻችን ወደኛ አልመጡም ጠፍተውብናል ብለው ለአማራ ብሔራዊ ክልል መንግስት ያቀረቡ ላጆች ቁጥር 11 መሆኑን በተለያየ መልኩ ጠፍተዋል ተብለው ከተገለጹት ተማሪዎች ውስጥ 9 ወላጆቻቸው ሪፖርት እንዳላደረጉና ወይም የወላጆቻቸውን አድራሻ ለማግኘት እንዳልተቻለ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት እስካሁን የተደረሰባቸው ኡነቶች በሚል በወጣው መግለጫ ላይ የተገለጸ ነገር ነው። አቶ ንጉሱ የሚሉት አለ።
የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀውና 2ቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ወነት ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱ ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎች ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ 10 ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው።
በመጨረሻም መረጃው ከደረሰ ጀምሮ በፌደራልና በክልል የጸጥታ መዋቅር ጥምረት መረጃ የማሰባሰብና ተማሪዎቹንና ዜጎቹን የማፈላለግ ስራ እየተሰራ መሆኑ በመግለጫው ላይ ተካቷል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁ የጋቢና ቪኦኤ መሰናዷችንን ነው። በተከታዩ ዘገባችን ደግሞ ወደ ሐረር ነው የምናልፈው። በወለጋ መንግስት በንጹሃን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠርቷል። ተመሳሳይ አድማዎች በአንዳንድ የምስራቅ ሐረርጌ ከተሞችን መጠራታቸው ተሰምቷል። አዲስ ቸኮል አጠር ያለ ዘገባ አለው።
የሐረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገደበዋል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማው ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልበጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማው ነዋሪዎች ለቪኦኤ ያስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማው የሚገኙ የንግድ ተቋማት ሙሉ ተዘግተው መዋላቸውን የደረሰ መረጃ መለከታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው የተዘጉ እንደነበር ምንጮች ለቪኦኤ ገልጸዋል። የአድማው መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ህዝብ ላይ የተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል።
ወለጋ ኦሮሞ ላይ ጥቃት ያ እያደረጉ ስለሆነ እኛም ይሄን ኮማንድ እንዲያደርገው ማለት ነው።
መንግስት ይወሰድ ያለው ጥቃት ነው ኮማንድ ፖስቱ ነው ምን ነው የምትቃወሙት?
መንግስቱን ያይል የጨረሰ ስለሆነ ስለዚህ አሁን ኮማንድ ፖስቱ ይነሳ የሚባል
ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን የፍትህና ጸጥታ ቢሮንና የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጣና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በቆቦና ወደ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ህግና ፍትህ በጋቢና ነው ተከታዩ መሰናዷችን። በየትኛውም የኢትዮጵያ ግዛት ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸለት አገር አቀፍ የወንጀል መከላከል ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት እንደላከ የኢፌዴሪ ጠቅላይ አቃቤ ሕግ ለአሜሪካ ድምጽ ገልጿል። ዝርዝሩን ሀብታሙ ስዩም ይነግረናል።
ይህ ስትራቴጂው ትልቁ አላማው በሀገሪቱ ውስጥ የሚከሰቱ የወንጀል ተግባራቶችን ለመከላከል ከዛም ማለፍ ስል ደግሞ ህብረተሰቡ ወንጀል ዙሪያ ያለው አመለካከት እንዲስተካከልና በአጠቃላይ ወንጀል ጠል የሆነ ማህበረሰብ ለመፍጠር በሚደረገው ርብርብ የሁሉም ባለድርሻ አካላት ተቀናጀ ስራ እንዲኖር ለማስቻል ታሳቢ ተደርጎ የተዘጋጀው ስትራቴጂ ነው።
አቶ ዝናቡ እርሶም እንደሚያውቁት በሀገሪቱ የተለያዩ ስፍራዎች የህዝቦችን ደህንነት አደጋ ውስጥ የሚጥሉ ወንጀሎች ይፈጠራሉ፣ በአንዳንድ ቦታዎች እንዲሁም እየተበራከቱ ነው የሚልም አስተያየት አለ። እነዚህን ወንጀሎች ለመከላከል በአጠቃላይ የህዝቡ እየጠየቀ ያለውን የደህንነት ስሜት ለመመለስ አሁን እርሶ እያስረዱን ያለውት ስትራቴጂ ምን ያክል እርባና አለው? በምን መልኩ ነገሮችን ለማስተካከል ይችላል?
ትልቅ ጠቀሜታ አለው። መነሻውም ቅድም አንተ ካልኮ ምን ታይዞ የምነሳ ነው። ለምሳሌ በየአካባቢው የሚፈጠሩ ወንጀል ተግባራት የህዝቡን ደህንነቶችን አደጋ ላይ የሚጥሉ ህዝብ ሰላሙ አንድነቱ ላይ ጥያቄ የሚያነሳ የሚያደርጉ በርካታ ተግባራቶች አሉ። በዚህ ሂደት ውስጥ በየተዋረድ ያለው የጸጥታ መዋቅሩ የፍትህ መዋቅሩ በተለይም በወንጀል ተግባር ውስጥ ፈጽሟል ተብሎ የሚጠረጠሩትን ተጠርጣሪዎችን ከህግ ከማቅረብ ጋር ተያይዞ የሚሰራ ስራ እንደተጠበቀ ሆኖ ሁሉም ባለድርሻ አካላት የተካተቱበት ቅድም ባልኩት ሁኔታ እስከ ታችኛው የቀበሌ ማቀር ድረስም ጭምር ይሄን ወንጀል ተግባራትን የሚጠየፍ ማህበረሰብ ለመፍጠር የሚደረግ እንቅስቃሴ ውስጥ እነዚህ አይነት ችግሮች ሊቀርፉ ይችላሉ። ያ ካልሆነ ሁሉም በየደሴቱ ትናንሽ እና ትላልቅ ወንጀል ተግባራቶችን ለመፈጸም አቅም የሚያጎለብት ሂደቶች ይፈጠሩ ድል ሊኖር ስለሚችል ይህን መከላከል ደግሞ የሁሉም ባለድርሻም ስለሆነ ለዛ ነው ሀገር አቀፍ ስትራቴጂም ሆኖ እንዲወጣ የተፈለገበት ዋነኛ ምክንያት።
ህዝቡ ላይ ያለውን ኃላፊነት ጠቅሰዋል። በዚያው ልክ ደግሞ ህዝቡ የወንጀል መከላከል አካላት ወይንም ደግሞ የጸጥታ አካላት ላይ ያለው እምነትን የሚሸረሽሩ አንዳንድ ጉዳዮች እየተፈጠሩ ይገኛሉ። እነዚህን ለመጠገን እነዚህን ወደ ቦታቸው ለመመለስ ያለው ስርባና እንዴት ይገለጻል?
የፍትህና የህግ መዋቅር ውስጥ ያሉት አካላትም ደግሞ ሁልጊዜ የምነሳባቸው የተአማንነት ጥያቄ፣ የቁብልነት ጥያቄ፣ ህዝብን በተገቢውና ህጉ በሚፈቅደው ጉዳይ ብቻ ከማገልገል ጋር ተያይዞ የምነሳባቸው ችግሮችን በዚህ አጋጣሚ እንዲፈቱ እድል ይሰጣል። አንዱ ፊት ለፊት ቁጭ ብለው በዚህኛው ጉዳዮች ላይ መነጋገር እድሉ ሰፊ ነው የሚሆነው። በሌላ በኩል ደግሞ የታችኛው መዋቅርም ይሄንኑ አካል ለመደገፍ ቁርጠኝነቱን የሚያሳይበት አጋጣሚዎቹ ይፈጠራል ተብለው ስለሚወሰድ ስትራቴጂ ትልቅ አቅምም አለው ብለን ነው የምንወስደው። ስትራቴጂ ማውጣቱ ብቻም ብዙ ችግሮችን ይቀርፋል ተብለው የሚወሰድ አይደለም። እስከ ታችኛው መዋቅር ግን በአመለካከት መቀየር ላይም ግንዛቤ በመፍጠር ላይም ይህን ስትራቴጂ ወደ ታች አውርደን የህዝብ ንቅናቄ መድረኮችን እየፈጠም እንሄድበታለን ብለን ነው ታሳቢ ያደረግነው። ዜጎች ወጥቶ የሚገቡባት ምንም የደህንነት ስጋት የማይሰማባት ሀገር እንድትሆን፣ ከዛ አለፍ ስል ደግሞ ወንጀል ተግባራት ተፈጸሙ አካላትን በህግና በህጉ ብቻ በሚያዙ አግባብ ብቻ ተጠያቂ የመሆኑበት ሁኔታ መፍጠር ስለሚቻል እሱን ስራ ለመስራት የሚያስችል አቅም ይሰጠናል ብለን ነው እየወሰድን ያለ ነው።
በክልል መንግስታትና በፌዴራል መንግስቱ መካከል ያለው ግንኙነት በተለይ በአንዳንድ ክልሎች መካከል የመካረር ስሜት አለ እና ወንጀለኛን አሳልፎ በመስጠት በአጠቃላይ ደግሞ ባለው መናበብ ውስጥ የሚደረገውን የወንጀል መከላከል እንደሚፈልገው ውጤታማ ለማድረግ በተወሰነ ደረጃ መሰናክል መሆኑን የሚጠረጥሩ ወገኖች አሉ። እነዚህ ነገሮች ለማጥበብስ ምን እየተሰራ ነው?
የትኛውም ማለት በኢኮኖሚም በማይበራም አጠቃላይ ሽግግራዊ ጉዳዮችን ካንበፈጠር የገበላይነ ማስተጥ ማናስተብ ከሆነ ዜጎች በነጻነት ወጥቶ በአገር ግንባታ ላይ የራሳቸውን አሻራ የማይጥሉ ከሆነ ተነጣጥለንና ከበታተነን የምንር ከሆነ ተልና መጣን ይችላል። እዚህም እዛም ግን በፈተና ሊሆኑ የሚችሉ ጉዳዮች ይጠፋሉ ተብሎ አይወሰድም። ላብነት ያህል ተጠርጣሪዎችን በሕግ ፊት ከማቅረብ አንጻር፣ ወንጀለኞችን በሕግ ፊት ቶሎ ይዞ ከማቅረብ አንጻር የሚፈልጉ አካላቶችን በአንዳንድ ቦታዎች ላይ ደግሞ አሻሽጎ የማስቀረት ሁኔታዎች ላይ ፈተና ሆኖ ይቀጥላሉ። ፈተና የተወሰነ ጊዜ መኖሩ አይቀርም። ትልቁ ነገር ግን በጋራ ሀገራዊ ጉዳዮች ላይ፣ በጋራ ሀገር ግንባታ ሂደቶች ላይ፣ በጋራ ሕግና ፍትህ ስርዓት ግንባታ ሂደቶች ላይ አብረን መስራት ይጠበቅብናል የሚል ነው። ይህም ያስማማን። ከዛ ውጭ የፌዴራል መንግስት በቀጥታ የክልል መንግስታቱን በእያንዳንዱ ጉዳዮች ላይ በተለይም በሕግና ፍትህ ስርዓት ጉዳዮች ላይ ጣልቃ እየገባ የሚሄድበት አሰራርም የለም፣ አደረጃጀትም የለም። ተናበን ተመካክረን የምንሰራቸው ጉዳዮቹ ይኖራሉ። ውስንነቶቹ ደግሞ አይገጥሙንም ብለን አይደለም የስትራቴጂ እየተዘጋጀ ያለው። የስትራቴጂው ስነ ማስፈጸሙ ላይ መሰረታዊ ችግር ሊገጥመን ይችላል ተብሎ ነው። ስትራቴጂው ላይ ከሚያጋጥሙን ጉዳዮች ተብሎ ከተቀመጠው አንዱ እሱ ነው። እነዚህን ግን በሰከነ ሁኔታ በሀገር ግንባታ ሂደቱ ላይ ለውጡ ላይ የተሻለ ነገር ለማምጣት በሚቻልበት ሁኔታ ላይ ተመካክረን እንፈጽማለን የሚል ነው እንደ መፍትሄም ጉዳይ ተደርጎ የተወሰደው።
ሀብታሙ ስዩምን ላጠናቀረው ዘገባ እናመሰግናለን። ተከታዩ ዘገባችን ደግሞ ሰሞኑን የተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሃን ከተማ እንዲያወጣቸው ጥያቄ እያቀረቡ ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እንደውለን አነጋግረናቸው ነበር። የደን ገረመው ዝርዝር ዘገባ አላት።
በቻይና ውሃን ከተማ ሁቤይ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚያ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊክ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል።
እኛ ትምህርት ቤት አሁን ያለበት ቤት ወደ 50-60 ተማሪ ያለ ሶማሊያውም ምንም እንቅስቃሴ ቆሞ አቆች እንዳለዚህ ናቸው እና ከዶርሚተሪያችን ውጭ አስከፍለና እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም ያልቀረ ብዛት እና ይህ ነው ያለው ነገር። አሁን ተቸግረናል የምንለው ነገር ያው ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው፣ ከቀን ቀን ሰው እየጨመረ ነው የተያዙ ሰው እና ያው በጣም ያስፈራል። ሰው የተተነጥለና ያለ ነው እና ሀገራችን መሄድ ነው እስካሁን እንደሰማን ከሆነ ጃፓን አስወጥታለች ሀገሯቸው ሰዎች ዛሬ ነው ያስወጣቸው። አሜሪካም አስወጥታለች እንደሰማን ከሆነ ኢንዲያ ራሱ ልታስወጣ ነው ዛሬ እና እኛም ያው መውጣት ነው ፈልገው በአሁኑ ሰዓት በጣም ጨንቀን ያለ ነው።
ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል። በውቻንግ ዩኒቨርሲቲ የሶስተኛ ዓመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐርማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህና ነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል።
በሚው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን፣ ሁለተኛ ነገር ደግሞ ስጋት ነው። በቃ አሁን ውጭ ስንወጣ አየር ምን ተነፍሰው አየር ኖርማል አይደለም ነው የሚሉን ማለት ነው። እና ስንወጣ ስንገባ የነካነው ነገር እጃችንን 10 ጊዜ ነው የምንጣጠበው፣ የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት ሁለቴ ነበር የተፈቀደልን፣ አሁን አንድ ጊዜ ሆኗል። ሱፐርማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው እና እኛ ደግሞ የምንፈልጋቸው ምግቦች ያው እንደ ቲማቲም፣ እንደ ሽንኩርት፣ ለሰላጣ ምናምን ያለው አይነት ምግቦች ናቸው እና እኛ ሱፐርማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ያልሆኑ ነገሮች እናገኛለን፣ ትንሽ የምንፈልገውን ያህል መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ጣፋጭ ነገር ነው የምንበላው። ጣፋጭ አሁን ለምሳሌ እኔ ስበላ ያዞረኛል፣ ጣፋጭ አይመችኝ። በቀን አንዴ ነው ምግቡ እንዲበቃን የምናደርገው ማለት ነው። አሁን ለምሳሌ ለኝ ነገር እኔ 76 ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን 71 ኪሎ ነኝ፣ 5 ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው፣ እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው ምንም ነገር የለም እንደ ያቀለልኩ ማለት ከጓደኞቼ ጋር ገናኝ ምንም በቃ ምንም ወርም ውስጥ ነው ያለሁት ማለት በቃ ስጋቱ ተፈስተ ነው ያረጋል እንዴሽ ምንቆይ ማለት ነው ሌላ ዓለም ውስጥ ነው እና ይሄ ነገር ነው በጣም ችግር የሆነው ኮሚቴዎች አሉ የተቋቋሙ ማለት ነው ኤምባሲ ጋር የሚያገናኙ እንተና አሳባችን አቀርባ ነበር እንመለስላችሁ አለ የሚሉ እስካሁን ምንም አይነት አዲስ መልስ የለም እና እነሱ ይሉን ያው ተረጋግታችሁ ለመጠበቅ ሞክሩ ነው የሚሉ
እነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር አምባሳደር ተሾመቶ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ ባለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውና እሳቸውም ሆኑ የሥራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ
እንግዲህ ይሄ ድንገት የሆነ ክስተት ነው በርካታ የአፍሪካ ተማሪዎችም አሉበት ከተማው ይሄ ችግር የተከሰተበት ከተማ ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል ወደውጭ አይወጡም ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣን ወረርሽኞች ስርጭት ጉዳት እንዳያደርስ እንቅስቃሴ እንድቀነስ አድቫይስ ስላደረጉ ከቤቱን ነው ስራችንን እየሰራን ያለ ነው እና ከመጀመሪያው ጀምሮ ያው የቻይና መንግስት ቫይረሱ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ልከናል መልእክቶች የሚደርሱን አሉ በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልዝ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ሁለተኛው እንደሰማችሁት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስም እዚህ ነበሩና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሃን ያሉ ተማሪዎች መውጣት የመፍትያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገርን ነው። አጠቃላይ ያለው ሁኔታ አይተክ ግምት ውስጥ ማስገባቱ ጥሩ ነው የሚል ነገር አለ። አሁን ለምሳሌ ከውሃን ወደ ሌላ ክፍለ ሀገር እንድናስወጣቸው ብፈለግ እንኳን የሚወጡበት ክፍለ ሀገር ፈቃድ ማግኘት ያስፈልጋል። የውሃንም ፈቃድ ማግኘት ያስፈልጋል። እነዚህና እነዚህ የመሳሰሉ ትንሽ ከቫይረሱ ሁኔታ ጋር ትንሽ የተወሳሰቡ ነገሮች ስላሉ ነው። ተመራጭ የሆነው አካሄድ ባሉበት ቦታ የሚያስፈልጋቸው አቅርቦቶች የጤናም የጥንቃቄም እንደዚሁም ደግሞ የምግብ አቅርቦቶች እንዲደርሳቸው ማለት ከዛ ችግር ካለ ደግሞ በውጭ ቢሮ አማካኝነት ክትትል እያደረግና ያለ ነው።
አምባሳደር ተሾመ ተጋ በቻይና የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴርና በጉዳዩ ላይ ባለድርሻ ከሆኑ አካላት ጋር በትብብር እየሰራ መሆኑንም ገልጸዋል።
የማውጣት ወይም ኢቫኩዌት የማድረጉ ስራ ስርዓት አለው። ሰው እንደሚያስበው በቀላሉ የሚፈጸም ነገር አይደለም። አንደኛው እና ዋናው ኦፕሬሽን ከመሄዳችን በፊት ይህን በተመለከተ ያው በመንግስታችን ሪፖርት አድርገናል። የቻይና የውሃንና የሁቤ ውጭ ግንኙነት ቢሮ ጋር በመነጋገር የሚቀርብላቸው የምግብ እጥረት፣ የጤና መከላከያ ቁሳቁሶች እጥረት ካለ ደውለን ኢንተርቪውን አድርገን ይሄ እንዲቀርብላቸው እየተደረገ ነው ያለው። ሁኔታው አስቸጋሪ ወቅት ውስጥ ሁላችንም መሆናችንን ተማሪዎቻችን እንድገነዘቡ፣ ህብረተሰቡ እንድገነዘብ ያስፈልጋል። በመንግስት በኩል ሌላ ስራ ትልቁ ስራችን ከዜጎቻችን ጋር ከተማሪዎቻችን ጋር የምናደርገው ክትትልና ግንኙነት ነው። ለአዲስ አበባ በቀን 3-4 ጊዜ ሪፖርት እናደርጋለን። በት ቦታ ጥንቃቄ እያደረጉ እንዲቆዩ ማድረጉ የተሻለ አማራጭ ሆኖ ያገኘ ነው።
አምባሳደሩ አሁን ላይ ባለው ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸው
አመሰግናለን። ቢና ቪኦኤ ከሰኞ እስከ አርብ በኢትዮጵያ ቆጣጣር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ለ30 ደቂቃ የሚቀርብ የወጣቶች ፕሮግራም መሰናዶ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። አብራችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ፋሲል ገበየው አብሮን ነበር። አልፍሬዶ አልሳንቶስ ደግሞ የስርጭት ምህንድስናውን በመከታተል አብሮን አምሽቷል። አስተያየታችሁን በተጨማሪም በጋቢና ቪኦኤ @voenews.com ላይ አድርሱን። ደናደሩ
Kun Rai.